ስለ እግዚአብሔር ቃል መቼም ተናግረን አንጨርስም። የማቀርበው ትምህርት ርዕስ የምናነበውን መስማት ብዬ ነው ያልኩት። የመሪያችን ጥቅስ ማቴዎስ ምዕራፍ 22 ቁጥር 29 ነው። ማቴዎስ ምዕራፍ 22 ቁጥር 29 ጌታ ኢየሱስ ከሰዱቃውያን ጋር ያደረገውን ውይይት የሚመለከት ነው። እዚህ ጋር ጌታ ኢየሱስ ስለ ቃሉ የተናገረውን ከማለቱ በፊት ንግግሩ የጀመረው ከኦልሞስ ከምዕራፍ 21 ጀምሮ ነው። ግን በመሃል ላይ አንድ ፈሪሳውያን ጌታ ኢየሱስ ብዙ ምሳሌ ሲናገር አንድ ያስተዋሉት ነገር አለ። ምዕራፍ 21 ቁጥር 45 ላይ ጌታ ኢየሱስ ስለ መንግስት ስላለመስማት መጽሐፉ የሚለውን አለመስማት ምዕራፍ 21 ቁጥር 42 ላይ ኢየሱስም እንዲህ ተብሎ በቅዱሳት መጽሐፍ የተጻፈውን አላነበባችሁ ምን አላቸው? ግንበኞች የናቁት ድንጋይ የማዕዘን ራስ ሆነ፣ እግዚአብሔር ይህን አድርጓል፣ ስራውም ለዓይናችን ድንቅ ነው። ስለዚህ እላችኋለሁ የእግዚአብሔር መንግስት ከእናንተ ተወስዳ ፍሬዋን ለሚያፈራ ሕዝብ ትሰጣለች። በዚህ ድንጋይ ላይ የሚወድቅ ይሰባበራል፣ ድንጋዩ የሚወድቅበት ሰው ግን ይደቃል ብሎ አላቸው። የካህናት አለቆችና ፈሪሳውያን ምሳሌዎቹን በሰሙ ጊዜ፣ ብዙ ምሳሌዎች ነው የተናገረው፣ ስለ እነሱ የሚናገር መሆኑን አወቁ። በጣም የሚደንቅ ነው። በዘመናት አጽናፈ ዓለሙን በቃሉ የፈጠረው ጌታ ፊት ቆሞ በንዴት መሞላት በጣም የሚያሳዝን ሁኔታ ነው። ቃሉ በመንፈስ ቅዱስ በልባችን ሲበራ ማየት፣ ስለዚህ ነው ርዕሴን የምናነበውን መስማት ያልኩበት ምክንያት ይሄ ነው። ተናደዱ፣ ነገር ግን ይዘውት ሊያስሩት ቢፈልጉም ህዝቡን ኢየሱስን እንደ ነቢይ አድርጎ ይመለከት ስለነበረ ፈሩ። ስለዚህ ሊያጠምዱት ስለ ግብር መክፈል ከሮም መንግስት ጋር ሊያጋጩት እሱን ለማጥመድ እንደገና ተመልሰው ፈሪሳውያን መጡ። ኢየሱስ የእግዚአብሔርን ለእግዚአብሔር ስጡ የቄሳርን ለቄሳር ብሎ ያንን መልስ ከመለሰ በኋላ ይህንን ሲሰሙ ተደነቁ፣ ትተውትም ሄዱ ይላል። በቃ ደስ የሚለን በወንጌል ላይ ጌታ ኢየሱስ በቃሉ ልብንም ኩላሊትንም ሐሳብንም የሚመረምር ጌታ ስለሆነ ያለምንም መረጃ አንድ ነገር በሱ ላይ የሚይዙት ወይም የሚቆጥሩ ነገር ሳይኖር ሁሉም እየተደነቁ ትተውት ይሄዱ ነበር። በነገራችን ላይ ከጀርባ የሚሰራው ያው የዚህ ዓለም ገዢ የተባለ ሰይጣን ነው። በጣም የሚገርመው ነገር ፈሪሳውያንን እንደዚህ አሳፍሮ መመለሱን የሰሙት ደግሞ ሰድቃውያን እኛ እናገኘዋለን ብለው እንደገና ተመልሰው መጡ ማለት ነው። ሰዲቃውያን የሰጡት ምሳሌ ያው የምታውቁት ነው። ስለ ጋብቻ አንድ ሰው ከሚስቱ ጋር ሳይውልበት ቢሞት ወንድሙን የሟቹ ሚስት አግብቶ ለእርሱ ዘር ይተካለት ተብሏል ብለዋል ሙሴ። በእኛ ዘንድ ሰባት ወንድማማቹ ነበሩ፣ የመጀመሪያው ሚስት አግብቶ ልጅ ሳይውል በመሞቱ ሚስቱን ወንድሙ አገባት እያሉ በፍጹም ሊፈታ የማይችል ጥያቄ አድርገው መለሱ። ሰድቃ እንደምታውቁት የሚያምኑት የአምስቱን የሙሴ መጽሐፍ ነው። አምስቱ የሙሴ መጽሐፍስ በምንም መንገድ አንደኛ የሚያምኑት ነገር ራሱ ግራም ያጋባ ነው። ምክንያቱም በሙታን ተሳ ያምኑ፣ በመላእክት ያምኑ፣ በመንፈሳዊ ነገር ያምኑ፣ በዘላለም ፍርድ ያምኑ፣ ግን በአምስቱ ሙሴ መጽሐፍ ደግሞ ያምናሉ። ስለዚህ ምን ያህል የሰው ሐሳብ ያለበት እንደሆነ በዚህ ታውቃላችሁ። የሚያምኑት ነገር ትንሽ ፈተና ቢመጣው ምንም የማይቆም እንደሆነ ታውቃላችሁና እኔ ይሄ ቁጥር 29 ላይ ያለውን ግን ዛሬም በሚመለከት ምን ያህል የእግዚአብሔር ቃል ይሄ ወደኛ የመጣው የእግዚአብሔር ቃል ምን ያክል ከትላንት ልቅ ዛሬ ከፍ አድርገ ነው እንድናየው። ጌታ ኢየሱስ ሁልጊዜ አሁንም እንደሰማነው በግጥሙ የእግዚአብሔር ልጅ ወሎ ሳለ በቀላሉ በልብህ እንዲህ ነው የምታስበው፣ ዛሬ እንዲህ ነው በልመ ያየው፣ እንዲህ ነው የዋልከው ብሎ ለዛ ሰው የዋለበትን ቀን ነግሮት ሰውየው አፉን ይዞ መመለስ ይችላል። በጣም የሚገርመው ጌታ ኢየሱስ እንዲህ አደረገም። ለዛ ሳምራዊ ሴት ያውም እያባበለ ነው የነገራት። ያን ማረግ ሲችል ግን ለኛ ለሚረባንና የሚሰራ ሁሌ አብሮ የሚኖርን የእግዚአብሔር መንፈስ በመካከላችን ዘላቂነት ያለውን ነገር ለአካሉ የሚጠቅመውን ነገር የሚሰራበትን መንገድ ሊያሳየን ስለፈለገ ሁል ጊዜ መጽሐፍትን ይጠቅሳል። ግጥ በ12 ዓመቱም ከሽማግሌዎች ጋር መጽሐፍትን እየተከራከረ ነው የነበረው። እነዚህ ሰድቃውያን ይህን ከጠየቁት በኋላ ኢየሱስም እንዲህ ብሎ መለሰ፣ ቅዱሳት መጽሐፍትንና የእግዚአብሔርን ኃይል ስለማታውቁ ትስታላችሁ። መሰረታዊ ነገሩን እናደላችሁ። የእናንተ ችግር ቅዱሳት መጽሐፍትንና የእግዚአብሔርን ኃይል ስለማታውቁ በደም ስሙኝ። ከትንሣኤ በኋላ ሰዎች እንደ ሰማይ መላእክት ይሆናሉ እንጂ አያገቡም አይጋቡም። ይህን አያምኑም ሰድቀዋል። ስለ ሙታን ትንሣኤ ግን እግዚአብሔር እንዲህ ብሎ የተናገራችሁን አላነበባችሁምን? ርዕሴን ከዚህ ነው የወሰድኩት። የምናነበውን መስማት የሚለው ነው። ባለፈው ማንስተናል ይሄን ነገር ሰው ሲናገር ምንድን ነው የሚደረገው? ምንድን ነው የምናደርገው? ሰው ሲናገር ምንድን ነው የምናደርገው? እንሰማለን። የምናየውን እናነባለን። ጌታ ኢየሱስ እዚህ ጋር ሁለቱን ነገሮች አንድ ላይ አድርጎ ነው የተናገረው። እግዚአብሔር ተናግሯል፣ እናንተ አላነበባችሁም። ስለዚህ ይሄን የእግዚአብሔርን ቃል ስናነብ ድምጽ እየሰማን ነው። ምክንያቱም ከዚህ በፊት ምን ብሏቸዋል? ለጽሑፍ እንደተጻፈ እንዳልሆን እንድናቀው ማለት ነው። ምዕራፍ 1 ቁጥር 42 ያነበብኩላችሁ ላይ ምን ብላችኋል ለፈሪሳውያን? ኢየሱስም እንዲህ ተብሎ በቅዱሳት መጽሐፍ የተጻፈውን አላነበባችሁምን አላችሁ። እዚህኛው ላይ ግን የማንበብ ጉዳይ አይደለም። ያልሰማችሁት ነገር አለ። እግዚአብሔር ሲናገር አልሰማችሁም። የተነበበው ነገር የምታምኑት መጽሐፍ ላይ ያልሰማ እየተናገረ ነው ድምጽ አልሰማችሁትም አላችሁ። በጣም የሚገርመኝ ነገር ግስ ነው የተቀየረው። እኔ አብርሃም አምላክ፣ የይስሐቅ አምላክ፣ ያዕቆብ አምላክ ነኝ፣ ነበርኩን ወደ ነኝ ብሎ ነው የቀየረው። ነኝ ነው ያለው። ስለዚህ የእግዚአብሔር መንፈስ በዘመናት ውስጥ በሚገርም ሁኔታ ይሄ በእጃችን የገባውን መጽሐፍ ለኛ እንዲደርስ ሲያደርግ አሁን ቶሎ ወደ አይምሮአችን እንደሚመጣ ወይም ደግሞ ብዙ ጊዜ ሰዎች እንደሚፈልጉት በብዙ ተአምር በብዙ ድንቅ በሚታየ ነገር አይደለም ወደኛ የመጣው። ይሄ የተጻፈው የእግዚአብሔር ቃል ወደኛ ሲመጣ አንዳንዴ በገበሬዎች ዕውቀት በሌላቸው ሰዎች አዋራ ውስጥ የተንከባለለ ዋሻ ውስጥ የእግዚአብሔር ቃል ወደኛ እንዲደርስ ነገስታት ሳያቆሙት አዋጅ ታውጆ ነበር። የእግዚአብሔር ቃልን ያያዘ ሰው ማን ነው ተብለው ብዙ ሰዎች ነፍሳቸውን ሰውተዋል። ዛሬ ስማቸውን ማናቃቸው። በዚህ ሁሉ ግን የእግዚአብሔር መንፈስ የሆነው መንፈስ ቅዱስ ጴጥሮስ እንደነገረን በሰዎች ፈቃድ ወይ በሰዎች ሐሳብ አይደለም ይሄ ቃል ወደኛ የመጣው። መንፈስ ቅዱስ በዘመናት ውስጥ ሁሉ ቤተክርስቲያን ቃሉን እየሰማች እንድትኖር የእግዚአብሔርን ኃይል እንድታስተውል ይሄ ቃሉ ተሰጥቷታል። እነዚህ የተገኙ ቁርጥራጮች በታሪክ ውስጥ የተቀመጡም በብዙ ቦታ በተለያዩ ቤተክርስቲያኖች የሚገኙ ናቸው። እነዛን ስናያቸው ምን ያክል የእግዚአብሔር መንፈስ በማይታይ እጅ በማትታይ እጅ በታሪክ ውስጥ ይሄ ቃል ወደኛ እጅ እንዲገባ እንዳደረገ ካስተዋልን በደም እንመለከታለን። የእግዚአብሔር ቃል በጽሑፍ ስለመጣ የሚነበብ ስለሆነ የሰውን ፊደል ስለተጠቀመ ከውጪ ለማየው ላይመስል ይችላል። ግን ጌታ ኢየሱስ አሁን ባለው ምሳሌ ላይ ፊልለፊት ሰው ያነበበ አምላክ ነኝ ይያለ ላይታየው ይችላል። በርግጥ ከመጣነበት እምነት እንሰማለናል ጌታ ኢየሱስ ወንድሞቹ ይያለ ነው ወንድሞቹ አይደሉ ታውቁ ወንድሞቹ ይላል እኮ አይታያቸው። ሌላ ትርጉም ኖሮት አይደለም ወይም ደግሞ የተደበቀ ነገር ኖሮት አይደለም እኮ ፍለፊት የሚታየው እጮኛው ነበር ጀ ነው አይደለም አንድ አዳይ ነው ያለው ይላል እዚህ ጋር ይኸው ምራፍና ቁጥሩ ነው ሰው ማየት አይችልም። ጌታ ኢየሱስ መጻሕፍትና እግዚአብሔርን ኃይል ስለማታውቁት ስታላችሁ። ስለዚህ ይሄ እግዚአብሔርን ቃል በልባችን ካልሰወረና ካላነበብነው እንስታለን። በሚመክረን በሚነግረን ነገር ላይ ካልቆምን እንስታለን። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 21 ላይ ከእግዚአብሔር የተላኩ ሰዎች በመንፈስ ቅዱስ ተመርተው ተናገሩት እንጂ ከቶ በሰው ፈቃድ የመጣ አይደለም ይላል። ማንም ፈልጎ እንዲጻፍልኝ ብሎ እንዲጻፍ ፈልጋለሁ ብሎ የጻፈው መጻፍ አይደለም። ስለዚህ በሰው ፈቃድ ካልመጣ የሰውን ፈቃድ ሊያስቆመው አይችልም። ነገስታት የሚችሉትን ሁሉ አድርገዋል። ያቃጠሉ የተገኘ በሙሉ በቃ መጽሐፍ ቅዱስ ጠፋ እስኪባል ድረስ የሚችሉትን ሁሉ አርጋዋል። በጣም የሚደንቀው ግን ለዛ ዘመን አጩ የእግዚአብሔር መንፈስ ለዛ ዘመን የእግዚአብሔር መንፈስ የሚያስፈልገውን ጸጋ ለነዛ ሰዎች ሰጣቸው። ስለዚህ ህይወታቸውን እስከመሰዋት ድረስ ቃል ወደኛ እንዲደርስ ህይወታቸውን እስከመሰዋት ድረስ ጸጋን ተቀበሉ። አሁን በዚህን ቀን ስናስብ ለኛ ደግሞ በዚህ ዘመን ላለነው ደግሞ ከመትረፍረፍም አንስቶ ከመኝታችንም ሳንወድ ስልካችንን እንኳን ስንከፍት እግዚአብሔርን ቃል መከፈት እንችል ድረስ ቃሉን እግዚአብሔር አትረፍርፎ ሰጠ። አሁን ፐርስፔክቲቫችን ይስተካከላል ማለት ምክንያቱም በዛ ዘመን በሚያስቸግር ዘመን መጽሐፍ ቅዱስ ያለው ሰው በሚገደልበት ዘመን በመንፈስ ቅዱስ አማካኝነት ስልቁ ቀደምም በግጥምም አስተውለናል ስልቁ መንፈስ ቅዱስ ሐሳቡን እንደወደደ በእኛው ስለማፍሰስ የሰጠንን ስጦታ መንገዘብና ከትላንት ይልቅ ዛሬ የላቀ ያለዚህ ልንኖር አንችልም በዚህ ዘመን ለማለፍ ይሄ ቃል ለኛ የተሰጠን ስጦታ ነው መንፈስ ቅዱስና ቃሉን አንዳንዴ የሚፋታብን ሐሳቦች ይመጣሉ ለዚህም ነው በመንፈስ ቅዱስ ተመርተው ተናገሩት እነኚህ የእግዚአብሔር ቃል የተናገሩት ሰዎች በመንፈስ ቅዱስ ተመርተው ነው የተናገሩት እነሱ ወደውት አይደለም እኛ እንጻፍስቲ ስማችን እናስጠራ ብለውም አይደለም የጻፉት ይሄን የእግዚአብሔር መንፈስ ለቤተ ክርስቲያን በታሪክ ውስጥ አንዳንድ ቅጆች የተገኙበትን ቦታ ብትመለከቱ በቃ ይሄማ ምንም በቃ አለ አይደለ እንደው ጥሩ የነገስታት ታሪክ እንኳን የሚቀመጥ በስፍራ አይደለ በጣም የሚገርመው ግን እግዚአብሔር ሥራው ያ ነው የሚያገኙ ሰዎች ደግሞ ገበሬዎች ወይ የሆነ ሲቆፍሩ እንትም ያረጉ ምናምን በቃ እንደ ሌላ ነገር ነው የሚያገኙት ግን እነዚህ የተቀኙት ትንሽ ቁርጥራጭ ቅጆች ዮሐንስ ወንጌል ዮሐንስ ራእይ የኢሳይያስ መጽሐፍ እንዴ ተባሉት ግን ዛሬ በእጃችን ጋር ካለው መጽሐፍ ጋራ አንድ ናቸው ዛሬ በእጃችን ካለው መጽሐፍ ጋራ አንድ ናቸው የእግዚአብሔር ሐሳብ መኖሩን ሌላ በዘመናችን መናይበት እግዚአብሔር ራሱን ያለ መስክር ያልተወ ከ3350 የተለያዩ ትናንሽ ቋንቋዎች በላይ የእግዚአብሔር ቃል ተተርጉሟል በአለም ላይ ማለት ጉግል ማድረግ ትችላላችሁ ትንሽ ያሳቀኝ ምንድነው አንደኛ መጽሐፍ ቅዱስ ይልና ሁለተኛ የተተረጎመው የሆነ ዘ ሊትል ፕሪንስ ሚል ነው ያንደኛውና የሁለተኛው ደረጃ ማለት ነው ሁለተኛው 380 ብቻ ነው የተተረጎመው አንደኛው 3350 አንዳንዴ አዲስ ኪዳን ወይ ዮሐንስ ወንጌል ብቻ እየተባለ ተቆጥሮ ከ3350 ቋንቋዎችና ኤትኒክስ ምንድነው የሚባለው አንዳንድ ቋንቋዎች ሙሉ ቋንቋ ላይ ኖራቸው ይችላል ስለዚህ ሙሉ መጽሐፍ ባይተረጎም ወይ ዮሐንስ ወንጌል ወይ አዲስ ኪዳን ብቻ እየተተረጎመላቸው ማለት ነው ምክንያቱም ሪሶርስ ስለሚያጠር ማለት ነው ሆኖም ቢቆጠር ግን ከ3350 ቋንቋዎች በላይ መጽሐፍ ቅዱስ ተተርጉሟል ሁለተኛው መጽሐፍ ተብሎ የተጻፈው ግን 380 ቋንቋዎች ብቻ ነው ስለዚህ ኦልሞስት አይወዳድ ለብቻው ነው መጽሐፍ ቅዱስ ማለት ነው ይቻላል ስለዚህ ጌታ ኢየሱስ ወደ ንባባችን ስንመለስ በዚህ ቦታ ላይ የእግዚአብሔርን ኃይል መጽሐፍትና የእግዚአብሔርን ኃይል ስለማታውቁ ትስታላችሁ አለ ስለዚህ በዚህ ድንቅ ቃል ውስጥ ንባብ ብቻ ሳይሆን የምንረዳው የእግዚአብሔርና የምንለማመደው የእግዚአብሔር ኃይል አለ መንፈሳችን ያንን ምግብ ሲያገኝ የሚበረታበት ተስፋ የሚያደርግበት አሁን እነዛ ቀደም የተከስኩላችሁ ሰዎች ነፍሳቸውን ለመስጠት ከየት አገኙት ኃይል ነፍሳቸውን ለመስጠት እንደኛው ልጅ ቤት ያላቸው ሁሉ ነገር ያላቸው ናቸው ከየት አገኙት የዚህ የመጽሐፉ ባለቤት የሆነው የእግዚአብሔር መንፈስ በሰጣቸው ጸጋና ኃይል እዚሁ ጌታ እንደተናገረ የትንሳኤውን ኃይል ስለተለማመዱ ነው ሰውይቱን ሳይን ያል ከተለማመደ በዛ ድወል ካረገና ከቆየ የሚመጣው ማስፈራሪያ ሞት ማስፈራሪያ ሊሆን አይችልም። አሻግሮ የሚያይ ሰው ትንሳኤ ያያየ አንድ ሰው እዚህ ጋር ለገል ነው ቢለው ሊፈራ አይችልም። እንደውም ድልድይ እየሰራለት ነው ማለት ነው። በነገራችን ላይ አብዛኞቹ የቀደሙ ቅዱሳን እንደዛ ነው የሚሉት። ድልድይ ነው። ኦኬ time to go እያሉ ነው የሚሉት። የኛን ዘመን ከነሱ ጋር ለማወዳደር ሳይሆን ለኛ ደግሞ የተሰጠን ይሄ ነው። በእንደዚህ ባማረ ሁኔታ ተቀምጠን ከዘፍጥረት እስከ ራእይ ታትሞልን እጃችን ላይ ገብቶ ጌታ ደግሞ በዚህ ዘመን እንዲህ ነው መስኖርት ብሎ አለን። ስለዚህ አይቀለብንም ማለት ነው። አሁን ሞር ቃሉን ለማንበብና ለማጥናት ለመቆፈር ቀድም እንዳልነው ስናነብ ድምጽ ነው የምንሰማው። ድምጽ ነው እግዚአብሔር ጌታ ኢየሱስ ያለው ነው። ድምጽ ነው የምንሰማው። ሲናገር አልሰማችሁም ማለት ነው። ሲናገር አላነበባችሁም ነው ያለው። ስለዚህ በቅዱሳት መጽሐፍት ላይ የተጻፈልንን ነገር ዛሬ ቀን በአብዛኛው ለማሳሰብ የፈለግነው የእግዚአብሔር ቃል በቅዱሳን ዘንድ የላቀ እንደቀድሞ የመጽሐፉ ሰዎች ኖርዘሩ በነበርኩበት ጊዜ ጴንጤዎች የሚታወቁ ያ መጽሐፍ ቅዱስ አላቸው። መነጋገር ከተጀመረ አዲስ ኪዳን በአብዛኛው ያጠምዳሉ። በነገራችን ላይ ጌታ ኢየሱስ ያን እንድንሆን ነው የሚፈልገው። ሰዎችን የምናጠምድም ነው። ቃሉ እንደሚያጠምድ አሁን ትንሽ ቆይተን እናያለን። እኛን አጥምዶ ያስቀረን በልባችን ብርሃን ይብራ ያለ የእግዚአብሔር መንፈስ ሞር ቃሉን ባወቀን ቁጥር ሌሎችን የሚጠራበት መንገድ ምን ሰዓትና ጊዜ መሆኑ ስለማናውቅ ቃሉን ካወቀን የእግዚአብሔር መንፈስ በእኛ ተጠቅሞ ወደ ቤቱ የሚጠራቸው ወደ መንጋው የሚጠራቸውን ሰዎች ለስራው ለወንጌል ለሰዎች መፈወስ ለሰዎች ሰላም ወደ ዘላለም ሕይወት መሻገር ሁሉ ምክንያት ሆኖ ጌታ ይጠቀምብናል። ቃሉ ግን ከሌለን በምን አቀማችን በእኛ ቤትኛው ቃል ማንን አሳምነን መመለስ እንችላለን? ማንንም በራሳችን ጥበብ እንደማንም እንድናገር አልተጠራንም። የተጠራነው ይሄ ቃሉ ነው። ይሄ መለኮታዊ አጀንዳ ልክ በጌታ በኢየሱስ ጊዜ ቃሉን እንዲጥለው ጌታን እንዲፈታተነው እንደተፈተነ እኛም ለቃሉ ቸል ያለ ነገር እንዲኖረን በዚህ ዘመን ያለ የሰይጣን አሰራር እንደሆነ እረዳለሁ። ለቃሉ ቸል ያለ ወይም ደግሞ ከቃሉ ውጪ ሌላ ያለያዝነው ነገር ያልጨበጥነው ነገር እንዳለ ያ እድሚያችንን የሚፈጅብን ነው የሚሆነው። ያለ ስራ ያለ ፍሬ እድሚያችን እንዲያልፍ የሚያርግበት ዘዴ ነው። በጣም የሚገርመው ነገር እዚሁ ሰዲቃውያን እግዚአብሔር የሕያዋንና እንጂ የሙታን አምላክ አይደለም ብሎ ካለ በኋላ ህዝቡን ይህን በሰሙ ጊዜ በትምርቱ ተደነቁ። መጋረጃውን ከፈት አርጎ ነው ያሳያቸው። እዛው የምታነቡት መጽሐፍ ላይ እዩት እንደገና አላቸው። የሕያዋን አምላክ ነው ነኝ ነው የሚለው እንጂ ነበርኩ አይደለም። ምን ያክል በጥንቃቄ የእግዚአብሔር ቃል ሊነበብ እንደሚያስፈልግ እንረዳለን። በጣም የሚገርመው እዚሁ ላይ ከፍ ብለን ሳንሄድ ሌላ ቦታ ሳንሄድ ቁጥር 41 ላይ ፈሪሳውያን ተሰብስበው ሳሉ ኢየሱስ እንዲህ ሲል ጠየቃቸው ይላል። ስለ ክርስቶስ ምን ይመስላችኋል? የማንስ ልጅ ነው አላቸው። አሁን እሱ ነው የሚጠይቃቸው። እርሱም እንዲህ አላቸው ታዲያ ዳዊት በመንፈስ ቅዱስ ኃይል አጆ ዳዊት በመንፈስ ቅዱስ ኃይል ለምን ጌታዬ ይለዋል ለምንስ እንዲህ ይለዋል እግዚአብሔር ጌታዬን ጠላቶችን ከግር በታች እስካንበርከክ ድረስ በቀኝ ተቀመጥ ስለዚህ ዳዊት ጌታዬ ብሎ ከጠራው እንዴት ልጁ ይሆናል ሊሆን ይችላል በቃ ትልቅ ጸጥታ ወረደ ዳዊት የጻፈው በመንፈስ ቅዱስ ነው አላችሁ በመንፈስ ቅዱስ ኃይል እንዴት ዳዊት ጌታዬ ብሎ ይጠራዋል ምን ይላል እዚህ ጋር አንድ ቃል ሊመልስለት የቻለ ወይም ከዚያን ቀን ጀምሮ ሊጠይቀው የደፈረ ማንም አልነበረ ጌታ ኢየሱስ ምንድነው ያመጣው ኃይል እዚህ ጋር ተቃዋሚዎችን ሁሉ አፍ የሚያስይዘው ለኛም የተሰጠን ይሄው ነው ዳዊት በመንፈስ ቅዱስ እንዲህ ብሎ ተናገረ ስለ መሲሁ ልጁ ከሆነ መሲሁ ልጁ ከሆነ እንዴት ብሎ ነው ጌታዬ የሚለው ምንም መልስ አልቻለም ይሄን ሳይነቡት ቀርቶ አይደለም ነገር ግን ዳዊት የተናገረው በመንፈስ ቅዱስ ኃይል ነው የተጻፈው ነው የተጻፈው ነው ያነበበላችሁ ይሄ የተጻፈው በመንፈስ ቅዱስ ኃይል ነው አለ ታቃላችሁ እስጢፋኖስም መንፈስ ቅዱስን ተሞልቶ ነው መናገር የጀመረው ከዛ በኋላ ምን ሆነ እሱም ሊቃወሙት የሚናገርበትን መንፈስ ሊቃወሙት ስላልቻሉ የመጨረሻው ሪዞርት ምንድን ነበር ድንጋይ አንስቶ መውገር ነው በቃ ከዚህ በላይ ሌላ ነገር የለንም ብለዋል ምን ያክል በቃሉ ላይ ኃይል እንዳለ ለማሳየት ምናነበው ንባብ ሊሆን ይችላል ግን ይሄ ተጻፈው የእግዚአብሔር ቃል ለክ የሚያስፈጽም ኃይል እንደሚባል አሁን በዚህ ገልጣል ህግ የሚያስፈጽም አንድ ህግ ከወጣ በኋላ ህግ የሚያስፈጽም ኃይል አለ በቃኛ የእግዚአብሔርን ቃል ለራሳችን ከበላን በኋላ ይሄ የእግዚአብሔር ቃል የበላነው ቃል በእኛ ላይ እንዲፈጸም የሚያደርግ በውስጣችን እጆ የተሰጠ የእግዚአብሔር መንፈስ አለ ቃሉ ይሰራል ባለፈው መጥቶ ለማል ከራሳችን ትከሻ ላይ ቃሉ በእኛ ላይ እንዲሰራ በእኛ ትከሻ ምን ተጣጣረው አይደለም እኛ እንበላለን የበላነው ቃሉ መጀመሪያውኑ ደራሲ የሆነ የእግዚአብሔር መንፈስ በውስጣችን አለ እሱ እኛን እንዲሰራ ነው ያደርጋል አንታገልም ለዚህ ነው ጌታ ኢየሱስ እኮ ያው አሁን ያን ተክሳለው በፈተናው ጊዜ እንዲህ ዘብሎ ተጽፏል አለ የሆነ ሬ ወይ የሆነ ነገር ተሰንጥሮ ሲሄድ አትመለከቱም ቃሉን ተከሰ ሰይጣን ይካንት ስታንድት መቆም አልቻለም ምክንያቱም ከቃሉ ጀርባ የሚቆም የእግዚአብሔር መንፈስ ስላለ ማለት ነው እና ሉቃስ 24:45 ላይ ያለውንም ያው አጭር ነው ያጠቃለልኩ ነው ሉቃስ 24:45 ላይ ያለውን ቃል ደግሞ አብረን አንብበው ሉቃስ 24 አብራችሁም ተይዱ እስቲ ለኛል ሉቃስ 24:45 ከትንሳኤ በኋላ ያው ደቀ መዛሙርቱ ከቁጥር 25 ጀምሮ እንዲህ አላቸው በዚህ ሁሉ ምናየው ነገር ምንድነው ጌታ ኢየሱስ እግሩ ስር ብንሆን ስለ ቃሉ ምን ይያለን እንደሆነ እንድናይ ነው ስለ ቃሉ በነገራችን ላይ ያኔ ደግሞ የነበራቸው እኮ ይነበብላቸዋል እንጂ እንዴ በየቤታቸው መጽሐፍ ቅዱስ ይዘው አይሄዱም በዛን ጊዜ ያ በመክራብና መቅደስ ይነበብላቸዋል እዛ ተነቦላቸው በሚሰሙት ነገር ነው ጌታ አካውንታብል የሚያረጋቸው ምን ይላል እዚህ ጋር እርሱም እንዲህ አላቸው እናንተ የማታስተውሉ ሰዎች ሆይ ያው ታሪኩን ታቁታላችሁ የማስ መንገድ ልባችሁ ነቢያትን የተናገሩትን ሁሉ ከማመን የዘገየ ዋ ክርስቶስ ይህን መከራ መቀበልና ወደ ክብሩ መግባት አይገባውምን ከሙሴና ከነቢያት ሁሉ ጀምሮ በቅዱሳት መጻሕፍት ስለ እርሱ የተጻፈውን አስረዳቸው ይላል። ኦኬ ቁጭ በሉ ትማራላችሁ ተብሎ መጽሐፍ ነው ቁጭ በለው ይተማሩት ድምጽ ነው የሰሙት ማለት ግን ወቀሳቸው እነሱ ተከሻ ላይ ይቆም ይሆን ወደሚሄዱበት መንደር በተቃረቡ ጊዜ ኢየሱስ አልፎ መሄድ መሰለ እነርሱም ግን መሽት የተቃረበ ነው ቀዱ የመሽት ስለሆነ ከኛ ጋር ደር ብለው አጠቅበው ለማኑት ስለዚህ ከነሱ ጋር ለማደር ገባ ይላል አብራቸው በማድ ከተቀመጠ ጊዜ እንጀራን አንስቶ ባረከ ቆርሶም ሰጣቸው በዚያም ጊዜ አይናቸው ተከፈተ አወቁትም እነርሱም ከነሱ ተሰወረ ያለ እነርሱም በመንገድ ሳለን ይያነጋገረን ቅዱሳት መጻሕፍትን ገልጦ ሲያስረዳን ልባችን ይቃጠልብን አልነበረም ማለት ይሄን አሽ እግዚአብሔር መንፈስ የሚያረጋው ልባችን ይሄን ያነበብነው ነገር ልባችን እንዲቃጠል ያደርጋዋል የሚሰራው ነገር አለ ግን በጣም ሩቲን በሆነ በተለመደ ነገር ውስጥ ነው የሚሰራው ያነባሉ ቃልህ ነው አነባዋለሁ ቃልህ ነው የቃሉ ባለቤት ድራስ የሆነው መንፈስ ቅዱስ በሚያስፈልገው ነገር ልባችንን ያዘወትረዋል አሁንስ በእነሱ ላይ የቆመ ይሆን አይደለም ምራፍ ቁጥር 45 ላይ እንዲላል ከቁጥር 4 እርሱም ከእናንተ ጋር በነበርኩ ጊዜ በሙሴ በሕግ በነቢያት በመዝሙር መጻሕፍት ስለኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃል ይሄ ነው አላቸው ስለዚህ ሂዝ ባክ ወደዛው ነው የሚመለሰው በመጻሕፍ በነቢያት በሙሴ የተጻፈውን ሁሉ አላነበባችሁም ይላቸዋል ቁጥር 45 ላይ በቃ ለኛ ደስ የሚለን የሚያሳርፈን ነገር ሰጠናል በዚህ ጊዜ ቅዱሳት መጻሕፍትን እንዲያስተውሉ አምሯቸውን ከፈተላቸው ይላል አሁን ይሄ በቀኛ ተስፋ ነው ስለዚህ ኦ አላነበብከው እዚህ ጋር ብሎ ያመለጠህ ብሎ ጌታ እንደዛ ብሎ እኛን ቼክ የሚያደርገን አይደለም እኛ እናነባለን በፊቱ እንገኛለን እንተጋለን ሁላችንም የራሳችን ፈተና አለ በዛ ዙራ ላይ መትጋት ቃሉን ማንበብ ቃሉን ማስተዋል በጣም የሚገርመው ግን የእግዚአብሔር መንፈስ ቃሉን እንድናስተውል አይምሯችንን ከፍተልናል ይሄ ነው ያለን ተስፋ በእኛ ተከሻ ላይ የኛ ህይወት እንዲያድግ አይደለም ጌታ የተወን በእኛ አቅም ላይ አይደለም ነገር ግን የተሰጠን ስጦታ በጣም ውድ ነው በእግዚአብሔር ቤት ታሪክ የእግዚአብሔር ቃል ያልነበረበት ጊዜ ነበር የእግዚአብሔር ድምጽ የማይሰማበት ጊዜ ነበር ነቢያት ያልነበሩበት ጊዜ ነበር ስለዚህ ዛሬ በገፍ ከገፍም በላይ ነው አይደል በላይ ነው እግዚአብሔር የተባረከውን ከምን ገምተው በላይ ነው በየትኛውም ሁኔታ ላይ የእግዚአብሔር ቃል ወደ ራስ ቀርቦልናል በስልኩ ብንል በኢንተርኔቱ ብንል በቲቪው ብንል በፈለግነው የፈለግነውን ምራፍ ፈልገን በማግኘት በየትኛውም ሁኔታ ጌታ ባርኮናል ስሙ ብሩክ ይሁን ይሄ ግን ተስረፍርፎ መቅረቡ ዋጋውን ግን ሊያሳንስብን አይገባም ከተለመደው ሩቲናችን በዝግሩ ስለቀመጣለው አነባዋለው በሰጠኝ ስርዓት ምን እንደሚል ቃሉን እቆፍራለሁ እሱ ደግሞ እንዳስተውል ልቤን ይከፍትልኛል ብለን እናምናለን በነገራችን ላይ ጳውሎስ ለጢሞቴዎስ እንዲህ ብሎ ይመክራዋል በሱ ነው መጨረሻው ሁለተኛ ጢሞቴዎስ ምዕራፍ 3 ይሄ ለኛ የመጨረሻ ሐሳብ ነው ምራፍ 2 ቁጥር ምራፍ 2 ላይ ልጅ አንተ በክርስቶስ ኢየሱስ ባለው ጸጋ ሁሉ በርታ ብሎ ጢሞቴዎስን ይመክራዋል እዚህ ጋር ቁጥር 7 ላይ በጣም ደስ የሚል ቃል አለ አንዳንድ ጊዜ ማስተዋል በባቃተን ነገር ላይ ተስፋ እንደሰጠን ግን ማነው ጢሞቴዎስ እንዲያረጋው የሚገባው ነገር አለ በውትድርና የሚያገልግ ሰው አዛዡን ለማሰስ ይጥራል እንጂ በሌላ ስራ ራሱን አያጠላልፍም ብሎ ሩቲን ነገር በቃ አንድ ወታደር የሚያደርገው ነገር ይነግረውና እኔ የምለውን ልብ በል ይለዋል። እኔ የምለውን ልብ በል የሚለው ለማን ነው? ለጢሞቴዎስ ነው። ጢሞቴዎስ ሆይ ልብ በል፣ እኔ የምልህን ነገር አስተውል፣ ችላ አትበለው፣ አስተውለው። በጣም ደስ የሚለው ነገር ጌታ በሁሉም ነገር ማስተዋልን ይሰጣል። አጆ ለቱ ጳውሎስ የሚጽፍለትን ልብ በል ይለዋል። ጌታ ሁሉም በሁሉም ነገር ማስተዋልን ይሰጣል። ከዛ በኋላ ምዕራፍ 3 ላይ ይጀምርለታል። ጢሞቴዎስ በመጨረሻው ዘመን የሚያስጨንቀ ዘመን ይመጣል። ብዙዎች ራስ ወዳድ ይሆናሉ። ትቢተኞች፣ ተሳዳቢዎች፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ ሐሜተኞች፣ ራሳቸውን የማይገዙ ሁሉ ይሆናሉ። እግዚአብሔርን ኃይል የካዱ ሰዎች፣ ሃይማኖታዊ መልክ ያላቸው ይሆናሉ። በየቤቱ ሾልከው ብዙዎችን ያስታሉ። አንተ ግን ትምህርቴን፣ አካሄዴን፣ ዓላማዬን፣ እምነቴን፣ ትዕግስቴን፣ ፍቅሬን፣ ጽናቴን ሁሉ ታውቃለህ። አሁን ለጢሞቴዎስ ጳውሎስ እንዲህ አይነት ዘመን ከመጣ እንዴት ነው የምታመልጠው ብሎ ነው የሚለውን ነገር ነው የምንጠቀልለው። የምታውቁት ቃል ነው። ነገር ግን የሚጀምረው ምናልባት ከምዕራፍ 1 ጀምሮ ሁሉ ሊሆን ይችላል። ምክንያቱም የሚያልፍበትን ዘመን አትፍራ፣ በእግዚአብሔር ኃይል በርታ። ሰዎች በክፋት እየበዙ ሊሄዱ ይችላሉ። በክፋት ላይ ክፋት እየጨመሩ ሊሄዱ ይችላሉ። አንተ ግን በተማርከውና በተረዳኸው ጽና። በራስህ ጥበብ ነው? አይደለም። ከቤተሰብ ባገኘው እውቀት ነው? አይደለም። እናስ ከሕፃንነት ጀምረ በክርስቶስ ኢየሱስ በማመን መዳን የሚገኝበት ጥበብ ሊሰጡ የሚችሉትን ቅዱሳት መጻሕፍትን አውቃለህ። ይህን ዘመን ማምለጥ የምትችለው የጸና የተረጋገጠ የማይደለዝ በሰው አስተያየት የማይሆን የጸና የእግዚአብሔር ቃል አለ፣ ከሰው ልምምድ በላይ የሆነ ጥበብ ሊሰጡ በክርስቶስ ኢየሱስ በማመን የሚገኝበትን ጥበብ ሊሰጡ መዳን የሚገኝበትን ጥበብ ሊሰጡ የሚችሉ ቅዱሳት መጻሕፍትን አውቃለህ። ቅዱሳት መጻሕፍት ሁሉ የእግዚአብሔር መንፈስ ያለባቸው ናቸው። በቃ የምታመልጠው በእግዚአብሔር መንፈስ ነው። የእግዚአብሔርን መንፈስ ደግሞ በሙላት የምታገኘው ከቃሉ ነው። ይሄ እግዚአብሔር መንፈስ ያለባቸው የሚለው ልክ እንደዚህ አፋችን ጋር ትንፋሻችንን ስንተነፍስ እጃችን እንደሚሰማው ማለት ነው። እንዲዚህ ነው የምታመልጠው። ለምን ይጠቅመሃል? ለማስተማር ከቃሉ ነው። ለመገሰስ ከቃሉ ነው። ለማቅናት ከቃሉ ነው። በጽድቅ መንገድ ለመምከር ከቃሉ ነው። ይጠቅማሉ ይልና ይኸውም የእግዚአብሔር ሰው ለመልካም ሥራ ሁሉ ብቁ ሆኖ እንዲገኝ ነው ይለዋል። በቃ ጢሞቴዎስ ያለን ነገር ይሄው ነው። የተሰጠን ለዚህ ዘመን የተሰጠን ይሄ ነው። ሩቲን ይመስላል፣ ተራ ይመስላል፣ የማይሰራ ይመስላል፣ ፍላሽ የሆነ ነገር ላይኖረው ይችላል፣ ዋው ተብሎ የሚያስደንቅ ነገር ላይኖረው ይችላል። ነገር ግን በዚህ ዘመን የምታመልጥበት መንገድ ይሄ በእግዚአብሔር መንፈስ ወደ እጅህ የመጣው ከምታውቀው ከሕፃንነት ጀምረ ያሳደገ የእግዚአብሔር ሰው ያደረገ ቃሉ ነው። አንድ ቃል ወደ አፌ መጣልኝ፣ እስቲ እሱን ላንብብና ልጨርስ። ዮሐንስ ራእይ ምዕራፍ 1 ቁጥር 3 ዘመኑ ቀርቧል፣ እንግዲህ ይህን የትንቢት ቃል የሚያነብ ብፁ ነው። እግዚአብሔር ይባረክ፣ አሜን። በማንበብ የሚባረከን ኢኒሼቲቭን እኮ ሁሌ እሱ ነው የሚወስደው። እሱ ጠብቆ እኛ ሳንወለድ ሳንፈጠር ጠብቆ በህይወት የምንኖርበትን ቃል በዘመን ውስጥ ሸሽጎ ለእጃችን ላይ ያቀረበልን። ከዛ ደግሞ ሊባርከን ሲፈልግ የመጨረሻውን ነገር ቀላል ዘመኑ ቀርቧል እንግዲህ እንትን ቤት ቃል የሚያነብ ብፁ ነው። ከዛስ የሚሰሙትና የተጻፈውንም የሚጠብቁ ብፁዓን ናቸው። ስለዚህ በዚህ ቀን የእግዚአብሔር መንፈስ በቤቱ ቀጣይነት ያለው በእኛ ስሜት ከፍ ዝቅ የማይል ኃይሉን እያስተጣቀ ማስተዋልን እየሰጠን ሌሎችንም በፍጹም ይሸነፋሉ ብለን የማንላቸውን ሰዎች ደግሞ ልባቸውን እንዲቃጠል የሚያደርግበት በመንፈስ ቅዱስ የምንሰነዝረው የምናጠምድበት በስራ እንድንባረክ የሰጠን ቃሉ ነው። ስለዚህ እግዚአብሔርን እጅግ አርገን በዚህ ቀን የመንጋው ባለቤት የቤተ ክርስቲያን ራስ የሆነው የእግዚአብሔር ልጅ ኢየሱስ እስኪመጣ ድረስ የምንሰማው ድምጹ በዚህ ውስጥ ተጽፎልናል። ስለዚህ እግዚአብሔር ጸጋውን ያብዛልን። እግዚአብሔር ይባርካችሁ። ተባረኩ።